ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 24 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ሰሞኑን ባወጣው መግለጫ በኢትዮጵያ 5.6 ሚሊዮን ሕዝብ በረሃብና በችግር ላይ መሆኑን ጠቁሞ የ945 ሚሊዮን ዶላር እርዳታ በአስቸኳይ እንደሚያስፈልግ ገለጸ። ከህዳር ወር ጀምሮ በደቡብና በደቡብ ምስራቅ አካባቢዎች 578 ትምህርት ቤቶች ተዘግተው 228000 ህጻናት ትምህርት ያቋረጡ መሆናቸውና ከነዚህም ውስጥ 163000 የሚሆኑት ከቀያቸው የተፈናቀሉ መሆናቸውን ገልጿል። በተያያዘ ዜና ከደቡብ ሱዳን እየተነሱ ወደ አገር ውስጥ በመግባት ጉዳት በሚያደርሱ ታጣቂዎች ምክንያት በጋምቤላ አካባቢ 3714 ሰዎች ከቤት ንብረታቸው መፈናቀላቸው ተዘግቧል። በሻቢያ ሰንጥነው ተልዕኮ ተሰጥቷቸዋል የተባሉ የቤኒሻንጉል ጉምዝ ነጻ አውጪ ንቅናቄ አባላት በአባይ ግድብ ላይ ጉዳት ሊያደርሱ ሲሞክሩ ተደመሰሱ በማለት የወያኔ አገዛዝ የሰጠውን መግለጫ ሻቢያ ሐሰት ነው ሲል አስተባብሏል። የሻቢያው የማስታወቂያ ኃላፊ ለዜና ማሰራጫዎች በሰጠው መግለጫ የወያኔን ክስ የፈጠራና ለሌላ ዓላማ የተጠነሰሰ መሆኑን ጠቅሶ ጥቃት ፈጸም የተባለው ቡድን ስም ተሰምቶ የማይታወቅ መሆኑንም አብራርቷል። እስከዛሬ ከወያኔ በኩል ለሚቀርብበት ውንጀላ መልስ ሰጥቶ የማያውቀው ሻቢያ አሁን ምላሽ ለመስጠት የተገደደበት ምክንያት አጠያያቂ ነው ያሉት አዛቢዎች የህዝብን ትኩረት አቅጣጫ ለማሳት በሁለቱ ጸረ ኢትዮጵያ ኃይሎች የተጠነሰሰ ሴራ ነው ብለውታል። ቦርን ፍሪ የተባለው ድርጅት ባወጣው መግለጫ በኢትዮጵያ ብቻ የሚገኘውና የጠፋ በመሄድ ላይ የነበረው የተኩላ ዘር ሰሞኑን ቁጥሩ የመጨመር ፍንጭ የታየበት መሆኑን ገለጸ። በባሌ ተራራማ ቦታዎች ላይ ብቻ የሚገኘው ይህ የተኩላ ዘር ካለፉት 3 ዓመታት ጀምሮ ቁጥሩ በበሽታና በድርቅ እየተመናመነ ሄዶ ከ500 በታች በመውረዱ እስከናካቴው ዘሩ እንዳይጠፋ የሚል ስጋት የነበረ ሲሆን ሰሞኑን ከ60 በላይ የሚሆኑ አዲስ የተወለዱ የተኩላ ዘሮች በመታየታቸው ተስፋ ሰጥቷል ብሏል።
ሐሙስ የካቲት 23 ቀን 2009 ዓ.ም ተመረተ በዋሽንግተን ዲሲና አካባቢ የሚገኙ ሀገር ውዳድ ኢትዮጵያውያን በመሰባሰብ መቀመጫውን ዋሽንግተን ዲሲ ላይ ባደረገው በአሜሪካ የደቡብ አፍሪካ ኤምባሲ በመገኘት የተቃውሞ ደብዳቤያቸውን ለኤምባሲው ከፍተኛ ባለስልጣናቶች አቅርበዋል። በዋሽንግተን ዲሲ የጋራ ግብረኃይልና ሌሎች ሀገር ውዳዶች በደቡብ አፍሪካ በአሁኑ ሰዓት እየተካሄደ ያለውን ጸረ ስደተኛ አረመናዊ ተግባራትን የኮነነ ደብዳቤ አዘጋጅተው ኤምባሲው ድረስ በመሄድ በአሜሪካ የደቡብ አፍሪካ የፖለቲካ ክፍሉና ለሚሊተሪ አታሸው ጋር በመሰባሰብ ሰፊ ውይይትን አካሂደዋል። በተለይ ኢትዮጵያ ለደቡብ አፍሪካ ነጻነት ያደረገችውን ሁለንተናዊ ድጋፍ በማስታወስ ዛሬ ኢትዮጵያን ጨልሞባት በወያኔና በባዕዳን ትብብር ዜጎቿ መሄጃና መሸሻ አጥተው በተሰደዱበት ደቡብ አፍሪካ እየደረሰባቸው ያለው ችግርና ስቃይ አጉልተው ይህ ነገር አጽንቶ ተሰጥቶት በደቡብ አፍሪካ መንግስት ከለላና ጥበቃ እንዲደረግላቸው ሀገር ወዳዱ መልእክት አስተላልፈዋል። የደብዳቤው ዘት ለኢትዮጵያኖቹ ብቻ ሳይሆን ከሌላ ሀገር በተሰደዱ አፍሪካውያን በደቡብ አፍሪካ እየተወሰደባቸው ያለ ጸያፍ አረመኔ ተግባራት መቆም እንዳለበት ተቆርቋሪ ኢትዮጵያኖቹ በደብዳቤያቸው ላይ ገልጸዋል። የተሰጣቸውን ደብዳቤ ባስቸኳይ ለደቡብ አፍሪካ መንግስት እንደሚልኩ የአምባሳደሩ ተወካይ ለኢትዮጵያኖቹ ቃል ገብተዋል። ዛሬ በአፍሪካም በአረብ አገራትም በአውሮፓም በሌላው ቦታ የኢትዮጵያኖች ስቃይ ያከተም ዘንድ የስደት ምንጩ ይደርቅ ዘንድ ከመሰደድ ወያኔን ማስወገድ ግድ ይላል በማለት ያስተያየት ሰጪ ቁጥር በርካታ የሆነ መጥቷል።
ከአለፈው ተሳስ ወር ጀምሮ በዚምባብዌ በነበረው የማቋረጥ ዝናብ ምክንያት በተፈጠረው የጎርፍ አደጋ 250 ሰዎች ሲሞቱ ከ2000 በላይ ሰዎች ያለመጠጊያ የቀሩ መሆናቸው ታውቋል። ትላልቅ መንገዶችና ድልድዮች በጎርፉ ምክንያት የፈራረሱ ሲሆን በተለያዩ አካባቢዎች በሚኖሩ የአገሪቱ ዜጎች መካከል ያለው ግንኙነት የተቋረጠ መሆኑን ተነግሯል። የዚምባብዌ መንግስት ብሔራዊ አዋጅ ከማወጁም ሌላ ለተጎዱት መርጃ በሚል 100 ሚሊዮን ዶላር እርዳታ መጠየቁም ታውቋል። ለህክምና ወደ ውጪ የወጡት ሮበርት ሙጋቤ ለልደት በዓላቸው ከ2 ሚሊዮን ዶላር በላይ እንዲወጣ በማድረጋቸው ከፍተኛ ትችት እየቀረበባቸው ሲሆን በፕሬዝደንቱ ጤና ጉዳይ ላይ ትችት የጻፉ ሁለት ጋዜጠኞች አርብ የካቲት 24 ቀን መታሰራቸው ተነግሯል። ማሊ ውስጥ በሚንቀሳቀሰው አንሳር ዲኔ የተባለ አሸባሪ ቡድን አልቃይዳ ጋር ግንኙነት አላቸው ከተባሉ ሁለት ቡድኖች ጋር የተዋሃደ መሆኑን ገልጿል። የተዋሃደው አዲስ ድርጅት ጃማት ኑስራት አልኢስላም የሚባል ሲሆን የሚመራው አግ አሊ በሚባል ግለሰብ ነው። እነዚህ የሽብርተኛ ድርጅቶች በማሊና በሌሎች የሳህል ግዛቶች ጥቃት ሲፈጽሙ መቆየታቸው ይታወቃል። በተያያዘ ዜና ከማሊ ወሰን አጠገብ ባለው ቡርኪና ፋሶ ሰሜናዊ ግዛት በሞተር ብስክሌት በመሆን ጥቃት የሰነዘሩ ጂሃዲስቶች ሁለት ሰዎችን የገደሉ መሆናቸው ታውቋል። ከሟቾቹ መካከል አንዱ የትምህርት ቤት ኃላፊ መሆኑ ታውቋል። በአካባቢው ያለ ትምህርት ቤት የቁርአን ትምህርት ብቻ እንዲያስተምር አለበለዚያ እንዲዘጋ ማስጠንቀቂያ መሰጠቱ ይታወቃል። በሶማሊያ የአልሽባብ እንቅስቃሴ እየሰፋና እየተጠናከረ መምጣቱ የአሜሪካውን የትራምፕ አስተዳደር ያሳሰበ መሆኑ የተገለጸ ሲሆን የአልሽባብን ጥቃት ለመቋቋም የአሜሪካ ወታደራዊ ተቋም አንዳንድ እርምጃ እንደሚወስድም ተነግሯል። የአሜሪካ ልዩ ወታደራዊ ኃይሎች የሶማሊያን ወታደሮች ለማሰልጠን ተጨማሪ ይሰማራሉ የተባለ ሲሆን አሜሪካ የምታካሄደው የድሮንና የሌሎች ወታደራዊ ጥቃቶች መጠናቸው ይጨምራል ተብሏል። አሜሪካ ሶማሊያ ውስጥ በግልጽ ያልተነገረ ወታደራዊ የጦር ሰፈር ያላት መሆኑ ግልጽ ሲሆን ከዚህ በፊትም የሶማሊያን ወታደራዊ ተቋም በመርዳትም ሆነ በቀጥታ በተደረገ ወታደራዊ ጥቃት በአልሽባብ ላይ አንዳንድ ጉዳት ለማድረስ ቢቻልም ቡድኑን ለማጥፋት አለመቻሉ ስጋት የፈጠረ መሆኑ ታውቋል። በቁጥሩ 22000 የሆነው የአፍሪካ አንድነት ድርጅት የሰላም አስከባሪ ኃይልም የቡድኑን እንቅስቃሴ ሊገታ ቢችልም ጨርሶ ሊያጠፋው ያልቻለ መሆኑ ይታወቃል። በበጀት እጥረት ምክንያት የአፍሪካ የሰላም አስከባሪ ኃይል ከሶስት ዓመት በኋላ ከሶማሊያ ይወጣል መባሉ ስጋቱን የበለጠ ጨምሮታል።
አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
የዜና ትችት። የሩዋንዳ የፍጅት አበጋዝ ተፈረደበት። ታሪክ በመርዴት ከሚያስታውሳቸው የቅርብ ዘመን የሰቆቃና የፍጅት ታሪኮች ውስጥ ከ1970ዎቹ የኢትዮጵያ የቀይ ሽብር በተጨማሪ የ1994ቱ የሩዋንዳ የዘር ማጥፋት ፍጅትን ነው። በእነዚህ ፍጅቶች ከተሳተፉት አረመኔዎች ቁጥራቸው ቀላል የማይባሉ እውነተኛ ማንነታቸውንና የወንጀል ታሪካቸውን በመደበቅና የተለያዩ የፈጠራ ማንነት በመጠቀም በአሜሪካ፣ ካናዳ፣ አውሮፓና አውስትራሊያ ተደብቀው ለመኖራቸው በየወቅቱ በግፍ ሰለባዎቻቸው ብርቱ ክትትልና ጥቆማ ለፍርድ መቅረባቸው ራሱ ምስክር ነው። የከፍተኛ 9ን ቀልቤሳ ነገውንና የከፍተኛ 15ቱን ከፋለኝ ዓለሙን አንዘነጋም። በቅርቡ ጋርቬ አንጓምባ የተባለ በአሜሪካ አዮዋ ግዛት ለ20 ዓመታት ያህል ይኖር የነበረ ሩዋንዳዊ የ15 ዓመታት እስራት የተፈረደበት ሲሆን የእስር ጊዜውን ሲጨርስ ወደ ትውልድ አገሩ እንዲመለስ ተፈርዶበታል። የፍርዱ መሰረት ገለሰቡ አሜሪካ መግባትና የፖለቲካ ጥገኝነት እንዲፈቀድለት እውነተኛ ማንነቱን በመደበቅ የሐሰትና የፈጠራ ታሪኮች ለስደተኞች መስሪያ ቤት በማቅረቡ ሲሆን እንደ ፈጠራ ታሪኩ ገለሰቡ የሩዋንዳ ፍጅት ሰለባ መሆኑንና ከፍጅቱ ሸሽተው ስደት ላይ የሚገኙት የሩዋንዳ ጠቅላይ ሚኒስትር ወንድም ነው። ይሁን እንጂ የምርመራ መዝገቡ እንደሚያስረዳው ግለሰቡ የሩዋንዳ ፍጅት ቀንደኛ ተዋናይና ለአያሌ ቱሲ ሩዋንዳውያን እልቂት ተጠያቂ መሆኑን ነው። ሪች መርፊ የተባሉት የፌዴራሉ አቃቤ ሕግ ለፍርድ ቤቱ ሲያስረዱ ወንጀለኛው ከሀገሪቱ ሕዝብ 1/10 ያህሉን ሕዝብ በጨረሰው ፍጅት በግሉ በገጀራ አያሌ ቱሲዎችን ከመፍጀቱና ንብረታቸውን ከመዝረፉም በላይ የወጣት ሚሊሻ ገዳይ ቡድን በማስተማራት ባብያተ ክርስቲያናቱና አጓለ ሙታን መጣሪያዎች የተደበቁት ሲዎችን ገልሏል አስገድሏል። አቀቤ ህጉ በዱልዳ የተከተከቱ የሙታን የጭንቅላት ለፍርድ ቤቱ በማስረጃነት በማቅረብ ዳኛው ይሄን ኢሰብአዊ ድርጊት ከግምት ውስጥ እንዲያስገቡለት ጠይቋል። ዳኛው በበኩላቸው ተከሳሹ ወንጀሉን ለመፈጸሙ ምንም ጥርጥር እንደሌላቸው ይሁን እንጂ ይህን በተመለከተ የአሜሪካ እስር ዘመኑን ጨርሶ ወደ ሀገሩ ሲመለስ ፍርድ እንደሚጠብቀው አስረድተዋል። ተከሳሹ በአሜሪካ የ20 ዓመታት ኑሮው 8 ልጆች ወልዶ ማሳደጉንና ቀንደኛ ቤተክርስቲያን አጋፋሪ መሆኑ ሲታወቅ እንደ አውሮፓ አቆጣጠር በ2013 ወንጀለኛ ተፈጥሮ አገር ሽቶበት የኢንሹራንስ ገንዘብ ለማግኘት ቤቱን ቆም ብሎ ማቃጠሉ ተደርሶበት መታሰሩ ታውቋል። በአሜሪካው የኢሚግሬሽን መስሪያ ቤት ስር የተቋቋመው በሰብአዊ መብቶች ጥሰት ተጠያቂ የሆኑ ወንጀለኞችን የሚከታተለው ቡድን ከ2003 ጀምሮ እስካሁን 380 ወንጀለኞችን ተከታትሎ ለፍርድ ማቅረቡ ታውቋል። የፍጅት አራማጆች ታሪክ ሲነሳ የኢትዮጵያችንን ታሪክ ለየት የሚያደርገው አያሌ የቀይ ሽብር ወንጀለኞች እንዲሁ ታሪካቸውን ደብቀው በየእምነት ድርጅቶች ውስጥ ተሸፋፍነው መኖራቸው ብቻ ሳይሆን በተቃዋሚ የፖለቲካ ድርጅቶች ውስጥም ተሰክስገው ዛሬም የትላንት ሰለባቸውን እያሳደዱ መሆናቸው ነው። ይሁን እንጂ ጊዜው ቢረዝምም ላደረሱት ፍጅትና ሰቆቃ ፍርድ ፊት መቅረባቸው አይቀሬ ነው።
የደብዳቤዎች አምድ ¶¶ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
የተከበራችሁ የፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ አዘጋጆች እንደምን ሰንብታችኋል? ቅድመ ወያኔ የነበረችው ኢትዮጵያ የደምና ያጥንት መስዋዕትነትን በተጠየቀ መራር ትግል የተገነባች መሆኗን ታሪክ የሚመሰክረው ጉዳይ ነው። የኢትዮጵያ ሕዝብ በተለየኛ አባቶች አያቶችና ቅድመ አያቶቻችን የፈለገውን ያህል ቢቃቃሩም በአገራቸው ለዋላዊነት መደፈር ላይ በመተባበርና ህብረት በመፍጠር ላይ ለድርድር ቀርበው አያውቁም። ወላይታው፣ አማራው፣ ኦሮሞ፣ ጉራጌው፣ አፋሩ ወዘተ ኢትዮጵያ ተደፈረች ከተባለ ዳር እስከ ዳር በመተዳራት ሀገሩን ከጠላት በመከላከል ኢትዮጵያ ለቆይቷታል። የኢትዮጵያን ዳር ድንበር በማስከበር የትውልድ አካባቢ የሆነው ያምቦ ሕዝብ አንዱ ተጠቃሽ ነው። ይህንን ጀግንነቱና ሀገር አፍቃሪነቱን ከነ ጀነራል ጃጋማ ኬሎ የበለጠ ማስረጃ መጥቀስ አይቻልም። እነ ጸጋዬ ገብረ መድኅንም በብር ጀግንነታቸው ግንባር ቀደም ከሚባሉት ውስጥ አንዱ ናቸው። በ1983 ዓመተ ምህረት ወያኔ ኢትዮጵያን ሙሉ በሙሉ ለመቆጣጠር እየገሰገሰ በነበረበት ወቅት ያምቦ ሕዝብ ወያኔን አናሳልፍም ብሎ አይከፍል መስዋዕትነትን የከፈለ መሆኑን እንኳንስ ወዳጅ ጠላታችን ራስ ወያኔ የማይረሳው። በዚህ ጸረ ወያኔ አቋሙ ባምቦ ሕዝብ ላይ ወያኔ ስለወሰዳቸው ኢሰባዊ ተግባራት ወደፊት ታሪክ በስፋት ይዘገበው ይሆናል። በ25 የወያኔ ግዛት ዘመናት ወያኔ ባምቦ ሕዝብ ወሰዳቸው የበቀል እርምጃዎች የወራሪው ኢጣሊያ ጦር ፈጸሞ ከሚባለው የተለየ አይደለም፣ እጅግ ዘግናኝ ነው። ሕዝብ በደል ሲበዛበት፣ ጭቆናው ሲመረው፣ ምዝበራው ለድህነት ሲዳርገው ለአመጽ መነሳቱ የታሪክ እውነታ ነው። ያምቦ ሕዝብ የወያኔ የግፍ ጽዋ ሲሞላበት በ2008 ዓመተ ምህረት በወያኔ ላይ መነሳቱ የሚታወስ ነው። ያምቦ ሕዝብ ለአመጽ መነሳቱ ወንጀል ሆኖበት ለመብቱና ነጻነቱ በትግል በመነሳቱ ከወያኔ የሰጠው ምላሽ ግድያ፣ ጭፍጨፋ፣ ድብደባ፣ እስራት ወዘተ ነበር። ነፍሰ ጥሮች ሳይቀሩ በወያኔ ጨካኞች በዘደፍ ተደብድበዋል። ጽንሳቸው ተጨናቅፏል። አዛውንቶች ተደብድበዋል። 18 ዓመት ያልሞላቸው ሕፃናት በአጋዚ ጦር ተገድለዋል። የአጋዚ ጦርን ተግባር በአጽንኦት ለተመለከተው በወታደራዊ ስነ ምግባሩ መሃል ላይ ያደረገው ሀገሩንና ወገኑን ከጥቃት ለመከላከል ሳይሆን ወገኑን ለመጨፍጨፍ መሆኑን ለማመን አልከበደንም። ዛሬም ወያኔ ባምቦ ሕዝብ ላይ ከሕዝቡ ቁጥር የማይተናነስ ጦር አስፍሮበታል። ባምቦ ከተማና በዙሪያው ገጠራማ ቦታዎች ላይ የሰፈረው የወያኔ አጋዚ ጦር የሚወስዳቸው እርምጃዎች ዛሬም ዘግናኝ ናቸው። ኢሰብአዊ የሆኑ የጭካኔ ተግባራቶችን መፈጸም የወያኔ ጦር የዘወትር ተግባር ሆኗል። በጀግንነቱ የማይታማው ያምቦ ሕዝብም ለወያኔ ጊዜያዊ ፋታ ሰጠው እንጂ እስከ ዛሬ አላጎነበሰም፣ አልተንበረከከም። በየጊዜው ተመጣጣኝ ባይሆንም ወያኔዎች ላይ እርምጃዎችን ከመውሰድ ትግሉን ከማጠናከር ራሱን ከማደራጀት ወደ ኋላ ያለበት ጊዜ የለም። የአምቦ ሕዝብ ትግል ዓላማው የወያኔን ግብዓተ መሬትን ማድረጊያ ጊዜን ማፋጠን ነው። በወያኔ ከርሰ መቃብር ላይ ለሁላችን የምትመች ኢትዮጵያን መገንባት ነው። የወያኔ ዓላማ እኛን እርስ በርሳችን በጥቃቅን ችግሮች ስንናቆር ስልጣኑን አደላሉ መኖርን ነው። ሁሉም ሀገሬ የሚል ኢትዮጵያዊ ሁሉ ይህንን የወያኔ እኩይ ዓላማ ለማስወገድና የወያኔ ሴራዎችን ማክሸፊያ መሳሪያችን አንድነት፣ ህብረት ፈጥሮ በጽናት መታገል ብቻ ነው። ዘለቀ ጉዲሳ ከአምቦ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች የከበረ ሰላምታዬን አቀርባለሁ። ሰሞኑን የምንሰማው ሁሉ በዓለም ዙሪያ በእኛ በኢትዮጵያውያን ላይ መከራ ሲወርድብን ነው። በሀገር ቤት ወያኔ ሊሸፋፍነው ቢሞክርም ረሃቡ አፍጦ ለዓለም እየጮኸ ይገኛል። የአገሪቱ ቆላማ አካባቢዎች ላይ ድርቁ ክፉኛ ሆኗል። ደቡብ ሱዳን ረሃብ እንደገባ ሲለፈፍ ረሃብ ድንበር ይለይ ይመስል የጋምቤላ ረሃብ እስካሁን አለመወሳቱ ወያኔና ለወያኔ ያደሩትን በጋምቤላ ሕዝብ የሚመላሸጉት ጸረ ሕዝብነትን የሚያጋልጥ ነው። ወደ 100,000 የሚጠጉ ከብቶች በቦረና፣ በጉጂ፣ በሐረርጌ ቆላማ አካባቢዎችና በጅጅጋ እንዲሁም በኦጋዴን አካባቢዎች እየረገፉ ናቸው። የሰሜን ሸዋ ቆላማ አካባቢዎችም ተርበዋል። የበልግ ዝናብ እስካሁን ባለመጣሉ የዘንድሮው የበልግ ምርት የሚታሰብ እንዳልሆነ አራሽ ገበሬዎች በስጋት እየገለጹ ነው። ወያኔ ህዝብ እንዲህ እየተሰቃየ ባለበት የማይጨበጥ የረገፉት ከብቶች በኢንሹራንስ እንደሚተኩ ከንቱ የሆነ ፖለቲካ ይዋልታል። እዚህ ለተራበው ህዝብ ዓለም አቀፍ ድርጅቶች እርዳታ ጥሪ እያቀረቡ ባሉበት ወያኔ የራሷ እያረረባት የሰው ታማስላለች እንዲሉ ለሃርጌሳ ህዝብ እርዳታ እየላከ ነው። ይህ እርዳታ የፖለቲካ ለመሆኑ በወያኔ ለቆሰለው የሶማሌ ህዝብ ቀርቶ ለሌላም የሚሰወር አይደለም። ከዚህ በተጨማሪ ኬንያ በቆሎ ለመግዛት ላወጣችው ማስታወቂያ ከሁሉም ቀድሞ ለመሸጥ መስማማቱን ያሰማው ወያኔ መሆኑ ለህዝብ ያለውን ክፋት እንደሚያሳይ አጠያይቅም ብላለው። ወያኔ ማከለኛ ገቢ ያለውን ህብረተሰብ ለመያዝና የብርን የመግዛት አቅም ለመቀነስ ሲል የደሞዝ ጭማሪ ቢያደርግም ውስጡን እየተንተከተከ ያለውን ህዝባዊ ተቃውሞ ሊገታው እንደማይችል አልተጠራጠረም። በአዲስ አበባ በመንግስት ትምህርት ቤቶች ለሚያስተምሩ 5000 ለሚሆኑ መምህራን የመንግስት ቤቶችን በኪራይ መስጠቱን ወያኔ ሰሞኑን ያስታወቀ ቢሆንም የተሰጣቸው እነማን እንደሆኑ መምህራን እያግሮመረሙ መሆኑን ሰምቻለሁ። ይህም ወያኔን ከሚመጣው ህዝባዊ ማዕበል ከቶውንም አያድነውም። ሌላው እኔን የሚያንገበግበኝ በዚህ በጉደኛው ዘረኛ ቡድን ግፍ አገራቸውን ጥለው ባገኙት መንገድ ሁሉ ወጣቶች፣ ወንዶች፣ ሴቶች እየተሰደዱ ነው። እህቶቻችን ሊቢያ ውስጥ በአጉራ ዘለሎች ይደፈራሉ፣ በሽፍቶች ይዘረፋሉ፣ አብዛኛዎቹ ሜዲትራኒያን ባህር ውስጥ ይቀራሉ። ወይ ሀገሬ ኢትዮጵያ ስደተኞችን የምታስተናግጅ ዛሬ ወጣቶችሽ እንዲህ በስቃይ እየቃተቱ በወጡበት በባዕዳን እጆችና ምድር ኳክም ብል ብለው ቀሩብሽ። ከዚህ ቀደም በዓለም ዙሪያ የምትታወቂው በረሃብ በሚረግፉ ህዝቦችሽ ነበር። ዛሬ ረሃብሽ ላይ ስደት ተጨምሮ በየሳምንቱ 2-3 የስደተኛ ልጆችሽን ሞትና ስራት ሳንሰማ ያለፍንበት ማስታወሱ ይከብደኛል። በኬንያ፣ በኡጋንዳ፣ በዛምቢያ፣ በታንዛኒያ፣ በዚምባብዌ ወዘተ የሚታሰሩ ስደተኛ ኢትዮጵያውያን ከጊዜ ወደ ጊዜ ቁጥራቸው እየጨመረ በመሄድ ላይ ነው። በጣም አዘንኩኝ። በቆሙ ሙትቻ የነበረው የወያኔ ቁንጮ አክሱም ለወላይታው፣ ለሃዲያው፣ ለኦሮሞ ወዘተ ምኑ ነው ብሎ እንደዘበተ የሚታወስ ሲሆን ዛሬ ደግሞ ሬሳው ስብሐት ነጋ ሲፎክር እንደሰነበተው ታላቁን የአድዋ ድል በዓል በአድዋ እንዲከበር አድርጓል። እሱም በተራው አድዋ ለሌላው ኢትዮጵያዊ ምኑ ነው ሊለን ነው። አብዛኛዎቹ የወያኔ ቁንጮዎች የባንዳ ውላጆች መሆናቸው የሚታወቅ ነው። አድዋ ሊከበር የሚገባው ወራሪውን ጦር ለመምታት ነጋሪት በተጎሰመበት በአዲስ አበባ እንጂ የመጨረሻው ድል በተገኘበት በአድዋ ሊሆን አይገባውም ብላለሁ። ሌላው ወያኔ ጦር ጠማሽነቱን በዚህ ሳምንት የአባይን ግድብ የኃይል ማመንጨት ብቃት በ400 እንዲጨምር ማድረጉ ግብጾቹን ማንጫጫት መጀመሩን ሰምቻለሁ። ይህ ድርጊት ሆን ተብሎ ውስጡን እየተብላለ ያለውን ጸረ ወያኔ አመጽ አቅጣጫ ለማስቀየር ተሰልቶ ለመሆኑ የሚጠፋው ይኖራል ብዬ አላስብም። ወያኔ በአውሮፓና በአሜሪካ ረሃቡን አስታኮ ውጪ ከሚኖሩ ኢትዮጵያውያን ገንዘብ ሊሰበስብ ማሰቡ የሚታወቅ ሲሆን፣ ኢትዮጵያውያን ሆይ ገንዘባችሁን ለወያኔ መስጠት ማለት ወያኔዎች እንዲዘርፉት ማድረግ ስለሆነ ለዓለም አቀፍ ግብረሰናይ ድርጅቶች እንድትሰጡ ማሳሰብ እወዳለሁ። አንገታችንን እንድናቀረቅር እያደረገን ያለውን ወያኔን በተባበረ ህዝባዊ አመጽ እናስወግደዋለንና ተባብረን እንታገል። በዚህም ደብዳቤያቸውን ያጠናቀቁት በለጠ ከአሰላ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም አድማጮች ሰላም ጤና እንደሆንላችሁ ልባው ምኞቴ መሆኑን ስገልጽላችሁ ከልቤ ነው። የሞኝ ዘፈን ሁሉ ጊዜ ደጋግሞ እንደሚባለው ወያኔና ካድሮቻቸው ዘላለም ቢኖሩ ለማይበስሉ ዘወትር ጥሬነታቸው እየተደጋገመ ለሚታይባቸው አባባሉ ይመጥናቸዋል። በውሸት በወያኔ ያልተባለና ያልተነገረ የለም። በ1983 ዓመተ ምህረት ወያኔ ስልጣን መንበሩን ከተቆጣጠረ በኋላ ከእንግዲህ በኢትዮጵያ የጦር መሳሪያዎች ማጭድ ማረሻ መጥረቢያነት ይለወጣሉ። ከእንግዲህ ኢትዮጵያ ምርት የሚመረትባት እንጂ ጥይት የሚጮህባት አትሆንም ተብሎ ነበር። ትልቅ ውሸት መሆኑን የውያኔ ተግባር አረጋግጦልናል። ዛሬ ደግሞ የሀገራችን ትልቁ ጠላት ድህነት ስለሆነ ሁሉም ዜጋ ጸረ ድህነት ትግሉ ላይ ብቻ ማተኮር አለበት የውያኔ የወቅቱ የሞኝ ዘፈን ነው። የውያኔ መገናኛ ብዙሃን፣ የውያኔ ገዢዎች፣ የውያኔ ካድሮች የሚያዘጋጇቸው መድረኮች ሁሉ ከንቱ ጩኸት ከሆኑ ውለው አድረዋል። ድህነት ከኢትዮጵያ ምድር መጥፋትና የተሻለ ህይወት መኖር ከውያኔዎች በስተቀር የሁሉም ኢትዮጵያዊ ምኞትና ፍላጎት ነው። ወያኔ ግን ይህችን መፈክር ብቅ የሚያደርጋት የህዝብ አመጽ እንደ 2008 ዓመተ ምህረቱ ሞቅ ደመቅ ሲል ብቻ ነው። የወያኔ ጨዋታ ለህዝብ የተሻለ ነገር ከመፈጠሩ ሳይሆን ዋናው ከስልጣኑ መቆየቱ ላይ ብቻ ነው። በመሆኑም የህዝብ አመጽ ሲቀጣጠል፣ ተቃውሞ ሲነሳ የለም የለም ትግል ሳይሆን ድህነትን ብቻ ለማስወገድ መታገል አለብን ይለናል። ለኢትዮጵያ ድህነት መንስኤው ኢትዮጵያ በተፈጥሮ ሀብት ያጣች ነጣች ስለሆነችም አይደለም። ለውጥ ማምጣት ስራ ወዳድና የተማረ የሰው ስለሌላትም አይደለም። የኢትዮጵያ ህዝብ መሰረታዊ የድህነት መንስኤዎች ቀና የሆኑና ቁርጠኛ አመራሮች ጦት ነው። የዲሞክራሲና የፍትህ ጦት ነው። ፍትሃዊ የሀብት ክፍፍል ጥማት ነው። ሀገሪቱ በቡድን በተደራጁ ዘራፊ ቡድኖች መወረር ነው። የቡድን ዘራፊዎች መዝባሪዎች ሀብቷን ስለሚበጠብጧት ነው። የኢትዮጵያ ድህነት መሰረታዊ ችግሮች መንስኤው የመልካም አስተዳደር፣ የዲሞክራሲና የፍትህ ጦት ሆኖ ያለ ድህነትን የሀገራችን ዋነኛ ጠላት አድርጎ መፈረጅና ማስቀመጥ ስህተት ብቻ ሳይሆን የጽንሰ ሐሳብ መሳሳትም የሚታይበት ነው። የመንስኤንና ውጤትን ቅድመ ተከተል ማዛባት ትልቅ የችግር አፈታት ስህተት ነው። የችግር መንስኤዎች እንዳሉ ተቀምጠው ስር ነቀለው ሳይደረግባቸው ውጤቶቻቸው ላይ የማስመሰያ ከንቱ ጩኸት የሞኝ ዘፈን ሁልጊዜ መልሶ መላልሶ እንደሚባለው ነው። ተወደደም ተጠላም በሀገራችን ላይ እያንዣበበ ያለው ሁለንተናዊ ችግር በወያኔ ሊፈታ ፍጹም አይቻልም። የኢትዮጵያ ህዝብ ከድህነቱ የሚላቀቅ የሚችለው ወያኔ ተወግዶ ፍትህና ዲሞክራሲ እውን ሲሆን ብቻ ነው። ሰላማዊት ነጋሽ ከአቃቂ።
የተወደዳችሁ ፍኖታዎች ልባዊ ሰላምታዬ ይድረሳችሁ። ከአድማጮች የሚላኩላችሁ ደብዳቤዎች የምታቀርቡበትን ዕለት አርብን በጉጉት ነው የምናፍቀው። ከሚላኩላችሁ ደብዳቤዎች አንድ ቁም ነገር ቀሰም። ከተለያዩ አካባቢዎች የሚላኩላችሁ ደብዳቤዎች ቃናቸው፣ ቅላጤያቸውና መልእክታቸው አንድ ነው። ሁሉም በአንድነት ታግሎ ወያኔን ብትንትኑን ማውጣት በሚለው ሐሳብ ይስማማሉ። ህዝብ በአንድነት ተመሳሳይ የአንድነት አቋም ሲይዝ ያስደስታል። ወያኔ ህዝብን ለመከፋፈል ያልተጓዘበት የክፋት መንገድ የለም። ወያኔ ኢትዮጵያን ህዝብ በቋንቋ በሃይማኖቱ በሀብት መጠኑ ከፋፍሎ ድፍን 25 ዓመታት ገዛ። የትግርኛ ተናጋሪን የትግራይን የበላይነት በአጠቃላይ በሁሉም ክፍለ ሀገራት አሰፈነ። ራስን በራስ ማስተዳደር የሚለው የገበያ የጉልት የመሸታ ቤት ወሬ ነው። በተጨባጭ ከእያንዳንዱ አስተዳደር ጀርባ ትግሬዎች አሉ። ካለ ትግሬዎቹ ይሁንታ ምንም መራመድ አይቻልም። በኦሮሞ አካባቢዎች ቀደም ሲል ትግርኛ ብቻ ይናገሩ የነበሩ ትግሬዎች በአሁኑ ሰዓት ኦሮምኛ በሚናገሩ ትግሬዎች ሙሉ በሙሉ ተተክቷል። ኦሮምኛ ተናጋሪዎች፣ አማሮች፣ ጉራጌዎች ወዘተ ነጠኛ የሚል ስም እየተለጠፈባቸው በአካባቢው ሰው ዘንድ እንዲጠሉና ቤት ንብረቶቻቸውን ጥለው እንዲሰደዱ መደረጋቸው አይዘነጋም። ከእያንዳንዱ የሃይማኖት ተቋማት ጀርባ በስውር የተመደቡ ወያኔዎች በተለይም የትግራይ ተወላጆች አሉ። በተለያዩ ሃይማኖቶች ውስጥ የወያኔ ካድሬዎች በሃይማኖታዊ ትምህርት ሰባኪነት እየተመደቡ ተሰማርተዋል። እነዚህ ወያኔ ያስተማራቸው የትግራይ ተወላጆች በሃይማኖት ተቋማት ውስጥ የወያኔ ጥቅምና ፍላጎት እንዲጠበቅ በሃይማኖታዊ ትምህርት የተለወሰ የክፍፍልና የጥላቻ መርዝ ያሰራጫሉ። ለየቆሙባቸው ሃይማኖቶች ተቋማት በሚያሰለች ሁኔታ እንዲሰብኩ ተደርጓል። ጥቂት የማይባሉ ሰባኪያነ ወያኔን ስልጣን ላይ ያወጣው ፈጣሪ መሆኑን እየሰበኩ አውራጁም ከፈጣሪ መሆኑን በመስበክ ህዝብ ለወያኔ የግፍ አገዛዝ ተንበርክኮ እንዲገዛ በሃይማኖታዊ ትምህርትስን መርዝ ይነዛሉ። በኦርቶዶክስ ተዋህዶ በእስልምና እንዲሁም በሌሎች የየሃይማኖቶቹ መሪዎች እስከታችኞቹ ድረስ በወያኔ አባላትና ደህንነቶች የተሞላ ነው። ከወያኔ ሹሞች በባሰ ሁኔታ በሃይማኖት ተቋማት ውስጥ ያገጠጠና አይን ያወጣ ዘረፋ እየተካሄደ ነው። የአንድን ሃይማኖት ምንም አይነት ትምህርትና ብቃት ሳይኖራቸው በየሃይማኖት ተቋማቱ በወያኔ የሚሾሙ እንዳሉ የሚታወቅ ነው። ወያኔ የጭቆና አገዛዝ ዘመኑን ለማራዘም የሃይማኖት ተቋማትን የዘር ፖለቲካ ማሰራጫና ማስፈጸሚያ አውታሮች አድርጎ እየተጠቀመባቸው ነው። በኦርቶዶክስ ቤተክርስቲያን 80% የሚሆነው የአመራር ቦታ የተያዘው በትግራይ ተወላጆች እንደሆነ የሚታወቅ ነው። በሌሎቹ የሃይማኖት ተቋሞች ውስጥም ቢሆን በጋሃድ አመራር ላይ እንዲቀመጡ የተደረጉ የትግራይ ተወላጆች ቁጥር የሚናቅ አይደለም። የፋኖነባቸው ደግሞ ከጀርባ ሆነው የወያኔን የዘርና የከፋፍለ ግዛት ተልዕኮ ለማስፈጸም የተመደቡ የትግራይ ተወላጆች እንዳሉም ይታወቃል። ይህ ሁኔታ በተመሳሳይ መልኩ በተለያዩ ግዙፍ ማህበራት ውስጥም ይንጸባረቃል። በኢትዮጵያ ነጋዴዎች ማህበርና አሰሪዎች ማህበር በየጊዜው የሚነሱ ሽኩቻዎች ወያኔ ከሚተበትበው ሸር ጋር እንደሚያያዙ ይታወቃል። ወያኔ በሁለቱም ድርጅቶች ውስጥ የዘር ፖለቲካውን ሊያራምዱ የሚችሉ ለወያኔ አገልጋይ ሊሆኑ እንደሚችሉ የሚታመኑ ሰዎች አመራሩን እንዲይዙ ሲያደርግ ከሌሎች የማህበሩና ደንብና ህግ ለማስፈጸም ከቆሙ ጋር በየጊዜው ግጭት ውስጥ መግባቱ የሚታወቅ ነው። በነጋዴዎችና ባስተሪዎች ማህበራት ውስጥም በአረመኔው የደርግ አገዛዝ ዘመን የኢሃፓ አባላትና ደጋፊ እስረኞች ላይ አሰቃቂ ሲያል የፈጸሙና እስረኞችን የገደሉ የነጌታቸው ሺበሺና አሊ ሙሳ ወዘተ አንጋቾችና ጀሌዎች የነበሩ ዛሬ ለወያኔ አድረው አመራር ላይ ሆነው የማህበራቱን ሰላም ሲበጠብጡ ይታያሉ። በህንጻ ስራ ግንባታ ላይ የተሰማሩ ኮንትራክተሮች ከወያኔ የግንባታ ስራ ለማግኘት በሚል የወያኔ አባልነትን መቀበላቸው ይታወቃል። እንዲህ ያለውን ከርስን ከሀገርና ከወገን ማስቀደም የከንቱ ከንቱነት ነው። የወያኔ አባል ብቻ መሆን በራሱ ግዙፍ የሆኑ የግንባታ ስራዎችን ለማሸነፍ አያበቃም። ለአሸናፊነት የሚያበቃው የግንባታ ድርጅት ውስጥ በባለ ሀብትነት የትግራይ ተወላጆች መኖር የላቀ ሚና እንደሚጫወት የታወቀ በመሆኑ ብዙዎቹ ከፍተኛ የወያኔ ካድሬዎችን በድርጅቶቻቸው ውስጥ ለማስጠጋ ተገደዋል። ኢትዮጵያን እየገዛ ያለው ዘረኛ ወያኔ በዙሪያው በአምሳሉ የቀረጻቸውን ቡችሎች ያሰልፍ እንጂ አገርን እየዘረፈና እየበዘበዘ ህዝብን እየጨቆነና እየገፈፈ ያለው የትግራይን የዘር ጭቆና ያሰፈነው የትግራዩ ጠባብ ቡድን ህወሓት ነው። ይህን ጠባብ ዘረኛ ቡድን ከነቡችሎቹ ጠራርገን ከኢትዮጵያ ምድር ለማስወገድ እንታገል። ድል ለኛ፣ ሞት ለወያኔ። ቦጋለ ነኝ ከወላይታ ሶዶ።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት የኢሃፓ ራዲዮ። ፍኖተ ለኔ መምህሬ ናት። ፍኖተ ለኔ ልጁን እየተከታተለ እንደሚመክር ወላጅ ናት። ፍኖተ ለኔ የቅርብም የሩቅም መነጽር ናት። በርካታ የሀገሬ ኢትዮጵያ ያለፈውን የአሁኑን እንዲሁም የመጪውን የፖለቲካ የኢኮኖሚ የማህበራዊ ስንክሳሮች በጥልቀትና በስፋት መገንዘብ ችያለሁ። የወያኔ የዘር ፖለቲካ ከጽንሰቱ እስከ አሁኑ ግትቻ እስከ ሆነበት እድሜው እንደ ኢሃፓ ጠንቅቆ የሚያውቀው የለም ብዬ አፌን ሞልቼ እናገራለሁ። ኢሃፓ የወያኔን አጥፊነት ገና ወያኔ በሽልነት በነበረበት እድሜ ሽሉ መርዛም እንደሆነና ለሀገርና ለህዝብ ጠንቅ መሆኑን አጠንክሮ ከማጋለጡም በላይ ታግሎታል። ወያኔ ከሻቢያ ጋር አብሮ ኢሃፓ ላይ ጠመንጃ መዞ ቃታ በሳበበት ወቅት የአጠፋመት ሰንዝሮ በድል የተወጣባቸው የፍልሚያ ሜዳዎችና የኢትዮጵያ ህዝብ ህያው ቋሚ ምስክሮች ናቸው። በተለያዩ ጊዜያት ከኢሃፓ የወጡ አንጃዎች በጋድም በስውርም ለውያኔ አድረው በሀገርና በህዝብ ከቅርታ በላይ በደል ማድረሳቸው እንዲህ እንደ ዘበት በወረቀትና በቀለም ተዘርዝሮ የሚያልቅ አይሆንም። ዛሬም በይፋ ወያኔን እንቃወማለን የሚሉ ኢሃፓን ከርተው ትግሉን የሚያንቦጫርቁ አንጃዎች ከመጋረጃ ጀርባ ከወያኔ ጋር እንደሚተቃቀፉ እንዳሉ አለመጠርጠር ተላላነት ይመስለኛል። ለእንዲህ አይነቱ ኢሃፓን ለማዳከም ለሚደረግ ዘመቻ ወያኔ ጠቀም ያለ ገንዘብ መድቦ እንደሚንቀሳቀስ የሚታወቅ ነው። እዚህ ሀገር ውስጥ ቀድሞ በአንጃነት ተሰልፈው የነበሩና በአሁን ወቅት በወያኔ የተለያዩ የሹመት እርከኖች ላይ የሚገኙ የኢሃፓ ተሰሚነትን፣ ተቀባይነትን፣ ተወዳጅነትን ለማሽመድመድ በተለያዩ እኩይ ተግባራት መሰማራታቸው ይታወቃል። የእንዲህ አይነቱ ዘመቻ ዋነኛ ኢላማ የሚደረጉት ደግሞ የኢሃፓ አመራር አባላት መሆናቸውና ለኢሃፓ አንጃዎች ከንቱ ውዳሴ ሲደረድሩ ይሰማሉ። በበኩሌ ያንም ሆነ አሁን የሞሶሎኒ ጦር እናት ሀገሬ ኢትዮጵያን በወረረበት ወቅት አንጃ ፈጥረው ከአርበኞች አፈንግጠው አርበኞችን ከጀርባ ይወጉ የነበሩ ባንዳ ከሃዲዎችን እጠላለሁ። ከዚያም ከኢሃፓ ከርተው አንጃ ፈጥረው ለፋሽስቱ ደርግ አድረው ወንድሞችና እህቶች ላይ ሰቆቃ እየፈጸሙ የገደሉ ጓዶቻቸውን እየጠቆሙ ያስገደሉትንም አምርሬ እጠላለሁ። አሁን ደግሞ ያልሆነ የስም ማጥፋት ዘመቻ ላይ ተሰማርተው በአጥንታችን የተቀረጸውን በደማችን የቀለመውን ኢሃፓ የሚለውን ስያሜ ዘርፈው እንዳይታሙ እዚህ አገር ቤት እንዳሉት ህገ ወያኔን ተቀብለው ከወያኔ ትዕዛዝ እየጠበቁ እንደሚንቀሳቀሱት የስሙላ ድርጅቶች ወያኔን ነካነካ እያደረጉ ዋናው የትግል ጦራቸውን ኢሃፓ ላይ መወደራቸውን አውቃለሁ። በዚህ ደብዳቤ የአንጃዎችንና የባንዳዎችን እንዲሁም የአንጃ ባንዳዎችን ክፉ ግብር ለመዘርዘር አይደለም። የደብዳቤ ዋና ትኩረት ጥያቄ ለመጠየቅ ነው። ለጥያቄ መላሽ እንዲሰጡን የምፈልገው በተለያየ እርከን ላይ የሚገኙ የኢሃፓ አመራር አባላት ለረጅም ዓመታት በኢሃፓ አባልነት ለዘለቁ ለወክንግ አመራሮችና አባላት እንዲሁም ለእናንተ ለፍኖተ ዴሞክራሲ አዘጋጆችና አቅራቢዎች ነው። የማነሳው ጥያቄ በተለያዩ ጊዜያት የተብራሩ ይመስለኛል፣ ግና በአጥጋቢው ተፍታተው አልተወሱም። ያ ትውልድ የአጽዮን ስርዓት ለመታገል ያነሳሱት ብዙ ተጨባጭ ምክንያቶች ነበሩ። ከሁሉ የአይበገሬነትን መንፈስ የተጎናጸፈው የፋሽስት ኢጣሊያ ጦር በዱር በገደሉ ተፋልመው በደፈጣው ተዋግተው ድል የነሱ አርበኞች ዝርያ በመሆኑ ነበር። ይህ በኢሃፓ ፕሮግራም መግቢያ ላይ የተወሳ ነው። ሌላው ድፍን አገር ለመሬቷ በንጉሳውያንና በዙሪያቸው በተኮለኮሉ በመያዙና ገበሬው አርሶ ያመረተውን በጥቂቶች በመነጠቁ ራበኝ ማለት ጠማኝ ማለት በጅራፍ ስለሚያስገርፍና ስለሚያስጠፍር ወዘተ በዘመናዊ ትምህርት አይኑን የገለጠው ሁኔታው አመመው። ብዙሃኑ ህዝብ ሲኦል የሆነችው ሀገሩን ለመረወጥ እንዲነሳሳና እንዲታገል አደረገው። በእርግጥ በአንጻሩም ደማቸውን አፍሰው አጥንቶቻቸውን ከስክሰው ወራሪው የጣሊያን ጦርን ድል የነሱ አርበኞች ተገፍተው ለጣሊያን አድረው አርበኞችን ያስወጉና የውስጥ አርበኞችን ያሳደሩ በንጉሱ ተሸለሙ፣ ተሾሙ። ይህ አንዱ የዚያን ትውልድ ህሊና ያቆሰለ ስሜቱን ለትግል ያንተከተከ ነበር። ይህ ሁሉ በበቂ ተወስቷል። እኔ እንዲመለሱልን የምሻቸው ጥያቄዎች አሉኝ። የመጀመሪያው ጥያቄ ሶስቱን ጸረ ህዝብ ስርዓቶች ለአንድ አፍታም ትንፋይ ሳይወስድ መታገል ምን ማለት ነው? ይህ ጥያቄን ላብራራው። በየትም ቦታና ጊዜ የኢትዮጵያ ህዝብ ጉዳይ ከህሊናችሁ ጓዳ ሳይወጣ በእርግጥም ከዘመድ አዝማሮቻችሁ በላይ ዋጋ እንደሰጣችሁት ስለማውቅ ይህን ሳስበው ይከብደኛልና እንዲህ ራስን ለህዝብ አሳልፎ መስጠት አብነት መድኃኒት ይኖር ይሆን እላለሁ። ክብረትና ዝና እናንተ ኢሃፓዎች አታውቋቸውም። ይህንንም ከድሮ ጀምሮ ሳስበው መልሱ ግራ ይገባኛል። አንድ ታሪክ ላውጋችሁ። እኔ የዚህ ደብዳቤ ጻፊ ወለጋ ውስጥ የምትገኝ የአንዲት ገጠር መንደር ተወላጅ ነኝ። መንደሩን የማልጠቅሰው ከጥንቃቄ አንጻር ነው። አባቴ የራሱ የሆነ መሬት አልነበረው። የሚያርሰው መሬት የታዋቂውና ስመጥሩ የሳሙኤል አለማየሁ አባት መሬት ነበር። እኔ የሁለተኛ ደረጃ ትምህርቴን ለመከታተል ወደ ሌላ አውራጃ በርኩበት ወቅት ሳሙኤል አለማየሁ ወደ መንደራችን ይመጣል። እንዲህ ባለርስት ወይም የባለርስት ልጅ ሲመጣ ገበሬዎች ሊተኩት የማይቻላቸውን ወጭ በማውጣት ጠብር ግፍ ብለው ግብዣ አዘጋጅተው መጋበዝ በወረቀት ላይ ያልዋለ ህግ ነበር። ሳሙኤል ገና ከመድረሱ ምንም አይነት ድግስ እንዳይሰናዳለት አዘዘና ቆሎ እንዲቆሉለት ለምኖ ገበሬዎቹ ሰብስቦ የመጣበትን አላማ ነገራቸው። እስከዛሬ ባሰብኩት ቁጥር አለቅሳለሁ። እሱ ከመጣበት እለት አንስቶ መሬቱ የራሳቸው እንደሆነና ምንም አይነት ግብር መገበር እንደሌለባቸው አስጠንቅቆ ነገራቸው። አባቴና ሌሎቹ ገበሬዎች በኦሮሞ ባህል ቀጤማ በውሃ የነከሩ እንደመረቁትም ሰምቻለሁ። ሳሙኤል አባቴን ነፃ በማውጣቱ እኔንም ነፃ አወጣኝና ትምህርቴን አዝልቄ እንደማያስቻለኝ ኋላም ይህ የሳሙኤል አለማየሁ መንፈስ ስላለብኝ የዩኒቨርሲቲ ትምህርቴን ስከታተል በኢሃፓ መትግሉን ተቀላቀልኩ። ይህ የሳሙኤልን ታሪክ ብዙዎች የሚጋሩት ይመስለኛል። ከባድ ውሳኔ ነው። ራስን ሁለመናን ለህዝብና ለሀገር አሳልፎ መስጠት በአሁኑ እንደ ቃሉ የሚቀል አይደለም። ለዚህ መርስ ላጣውለት እንቆቅልሽ መላይ ሳገኝ የምማረው እኔ ብቻ ሳልሆን ሌሎችም ናቸውና በሉ ንገሩን። ሌላው ጥያቄ ድል አድራጊነትን እናንተ ከልጅነት እስከ ሽበት በኢሃፓ አባልነት እየታገላችሁ ያላችሁ ሁላችሁ ምን ማለት ይሆን ብዬ ከራሴ ጋር ሙግት ገጥማለሁና አባካችሁ ፍቹን ንገሩኝ። ይህ ጉዳይ ጣላቶቻችን አፎቻቸውን የሚከፍቱበት ጉንጮቻቸውን የሚያለፉበት እንደሆነ የሚታወቅ ነው። ለኔ የኢሃፓ ድል ከኢትዮጵያ ህዝብ ድል ጋር የሚያያዝ ነው። የኢትዮጵያ ህዝብ ድል ማለት ህዝቡ ሰባዊና ዴሞክራሲያዊ መብቶቹን ተጎናጽፎ መርጦ የሚሾመው መንግስትና በህዝብ መብቶች ላይ ወንጀል ሲፈጸም የሚያወርደው መንግስታዊ ስርዓትን ሲጎናጸፍ ነው። ይህ የህዝብ ድል የኢሃፓም ድል ነው የሚል እምነት አለኝ። በሌላ በኩል ደግሞ በየትግል አንጓውና ምዕራፉ ኢሃፓ በጠላቶቹ ላይ ድል እየተቀዳጀበ መሆኑ የኢትዮጵያ ህዝብ ራሱ የሚመሰክረው ነው እላለሁ። እናንተ አስፈታችሁና አብራርታችሁ እንደምትመልሱልኝ በልበ ሙሉነት አቀርባለሁ። ቀጣዩ ጥያቄ የኢሃፓ ወራሽ ለሆናችሁት ለወጣቶቹ ለወክንድ አመራር አባላትና በተለይ ለአባላቱ በአጠቃላይ ነው። ጥያቄ በዚህ ዘመን ወያኔ እንታገራለን እንፋለማለን የሚሉ ድርጅቶች እንደ አሽን በፈሉበት በምን አይነት መግነጢሳዊ ኃይል ተሰባችሁ በኢሃፓ ስር መሰለፍ እንደቻላችሁ ብትነግሩን እኛን ያረካናል። በኢሃፓ ላይ እንደ አበደ ውሻ መርዛቸውን ለሚተፉ መርዛቸውን ማርከሻ ይሆናል። አንጃዎችና ባንዳዎች የሚሉትን ልንገራችሁ። ልጆቻቸውና ዘመድ አዝማሮቻቸውን ሰብስበው ወክንድ ይላሉ እያሉ የኢሃፓ አመራርን ይወናጅላሉና ምላሳችሁ ምላሶቻቸውን ያስጣቸዋል። ለመሆኑ ከአብራክ የወጣን ልጅ ለተከበረ ዓላማ ማሰለፍ የሚያስከብር ግብር ለመሆኑ ክርክር የሚያሻው አይሆንም እኮ። በኢሃፓ አባልነት ወንድማማቾች ተገለዋል፣ እህትማማቾች ተገለዋል፣ ዘመድ አዝማሮችም ተገለዋል። ይህ ማለት ምን ማለት ነው ብሎ ለሚጠየቅ መልሱ ጋር ነው። ኢሃፓ ከኢትዮጵያ ህዝብ ጥቅምና ፍላጎት ውጪ ሌላ ድብቅ ዓላማ የለውምና ነው። ወይም ኢሃፓ የሚታዘዘውና የሚያገለግለው በኢትዮጵያ ህዝብ እንጂ በባድ ኃይል ባለመሆኑ ኢሃፓ በገንዘብ ወይም በሌላ ጥቅም የሀገሩን የወገኑን ክብርና ፍላጎት አሳልፎ ስለማይሸጥ ለመሆኑ እንደ ክረምት ጎርፍ በፈሰሰው ደማችን እውነት እውነት እናገራለሁ ብዬ ሐቁን መናገር እወዳለሁ። ፍኖቶች እነዚህ ያቀረብኳቸውን ጥያቄዎችን ከግምት ውስጥ ከታችሁ ተገቢ የሆነ ምላሾቻችሁን ሰጡናላችሁ የሚል እምነት አለኝ። የደብዳቤ መድፊያ ለእናንተ ለፍኖተ ዴሞክራሲ አዘጋጆችና አቅራቢዎች ነው። ፍኖተ ራዲዮ ዝግጅቶችና አቀራረቦች ከሌሎች ይለያሉ። ለዚህ ደግሞ የእናንተ ልባዊ ድካምና ክህሎት አለበት። ፍኖተን ማዘጋጀትና ማቅረብ ማለት የኢትዮጵያ ህዝብን ማገልገል፣ አሁንም ማገልገል እስከ እዛች ቀን እስከ የህዝባዊ መንግስት ምስረታ ድረስ ማገልገል። ለእናንተ ምን ማለት እንደሆነ ንገሩን እስኪ። እስኪ እናንተን ራሳችሁ ለቃለ መጠየቅ ጋብዙና ብዙ በሉን። እናውቃቸዋለን ግን ደግመን በጣም እንወቃቸው እውነት እውነቱን እናገራለሁ ድርጅቴ ኢሃፓ እንደናንተ የመሰሉ ህሊናን ስባችሁ አፍ ተልብ ሆነን ፍኖተን እንድናዳምጥ በማስቻላችሁ እድለኛ ነው እኛም እድለኞች ነን በርቱ ጀምበር በመራብ ጠልቃ እንደማትቀር ሁሉ ኢሃፓ ከኢትዮጵያ ህዝብ ጋር በሁሉም የኢትዮጵያ ጣላቶች ላይ ድል ይከራጃል እናቸነፋለን ታዬ ቶላ ነኝ ከጎላ ሚካኤል
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ሰንብታችኋል? ባለፈው ሳምንት ባዲግራት ስላደረጉት ቅኝት ዝርዝር መረጃዎችን እንደላኩላችሁ ይታወሳል። ቀጣይ ጉዞዬ አድዋ አክሱም ሽሬ ነው። ጉዞ ከመጀመሬ በፊት ከልብ ያለ ፍቅር ሰንሰለቱ ጥብቅ ነውና ከሶስቱ ጓደኞቼ መለየቱ እንደጣር ሆነብኝ። ጓደኞቼን በማግስቱ ልለያቸው መሆኑን መግለጽ ከብዶኛል። ራታችንን አንድ ላይ ከበላን በኋላ ስላደረጉልኝ ትብብርና ፍቅር እንዲሁም ለሰጡኝ ክብር ሁሉ አመሰግንኳቸው። ምን ቢግባቡ ምን ቢፋቀሩ አብሮ መኖር እንደማይቻል ከገለጽኩላቸው በኋላ በለገውለት የመለያያችን ቁርጥ ቀን መሆኑን ስነግራቸው ከፊታቸው ፈገግታ እንጂ እንደኔ የተሰማቸው ነገር አለመኖሩን ከፊታቸው ላይ ማንበብ አለመቻሌ ድንግርግር አለኝ። የፊቴን መደናገር የተመለከቱት ጓደኞቼ ፈጣን መልስ ሰጡኝ። ከዚህ በፊት ያሊቴና ጉብኝት እኛ ለብቻችን ተነጋግረን እንደወሰነው ሁሉ የለገውን ጉዞውንም ብቻን እንደማታደርገው ከውሳኔ ደርሰናል አሉኝ። በርግጥ ቀደም ብለን ከሶስት አንዳችን ብቻ እንድንሄድ ነበር ወሰነው። ነገር ግን ካድዋ አክሱምና ሽሬ ጉዞ በኋላ ማጠቃለያውን በጋራ ሆነን ለፍኖተ ዲሞክራሲ የምናስተላልፈውን መልእክት በጋራ መስራት እንዳለብን አምነን ሶስታችንም አብረን ልንሄድ ወስነናል። ነገም አብረናን አሉኝ። በመከተልም አንዱ ያድግራት ጓደኛችን በጠዋት ስለምንጓዝ በግዜንተኛ ተባብለን ወደ መኝታችን ገባን። በማግስቱ ጠዋት ማታ በተነጋገርነው መሰረት ጉዞ ወደ አድዋ ሆነ። ካድዋ አክሱም እንደደረስን ጥቂት ረፍት ከወሰድን በኋላ አንድ ጥያቄ አቀረብኩላችሁ። ከዚህ ከአክሱም ዩኒቨርሲቲ የሚያስተምር አንድ የቀድሞ ጓደኛዬ እንዳለ ገለጽኩላችሁ። ባገኘውስ ብዬ ጠየቅኳቸው። የመቀሌ ጓደኛዬ ስሙን ጠየቀኝ ነገርኩት። ሶስቱን ባንድ ቃል አታነጋግረው አሉኝ። አዲግራት ዩኒቨርሲቲ አንድ ያንደኛ መተማሪ በወያኔ መገደሉ የታወቀ አንድ ጊዜ ታማሚ ነበር። ሌላ ጊዜ ደግሞ ከክፍል አዘውትሮ አይገባም ብለው ሲዘላብዱ ከነበሩት የዩኒቨርሲቲ ፕሬዝዳንቶች በተግባር የወያኔ ካድሬዎች ከሆኑት ውስጥ የሚመደብ ስለሆነ ነው ሰውየውን ተው አትየው ያልንህ አሉኝ። ውድ ፍኖቶች ከሁለት ሳምንት በፊት ባዲግራት ዩኒቨርሲቲ ያንደኛ መተማሪ የነበረው ወጣት ጠዋት ሞቶ መገኘቱንና አስከሬኑን ለምርመራ ወደ መቀሌ መጓዙን ከዚህ በፊት ጽፌላችሁ ነበር። አስከሬኑ ወደ ቤተሰብ ከዚያው ከመቀሌ መላኩንም አረጋግጠናል። የወጣቱን ህይወት መጥፋት ምክንያትና ዝርዝር መረጃዎችን ካገኘው እንደምጽፍላችሁ ቃል መግባት የሚታወሳል። የወጣቱ ግድያ ውስብስብ ነው። ወጣቱ የዩኒቨርሲቲው አመራሮች እንደሚሉት ሳይሆን ፍጹም ጤነኛ በማህበራዊ ህይወቱም ተጫዋችና ተግባቢ እንደነበር አረጋግጧል። ዩኒቨርሲቲው ተማሪዎች ይህንን ደጋግመው ይናገራሉ። በምን በማንና እንዴት እንደተገደለ ተጨባጭ ሆነ ማስረጃ ለማግኘት ለጓደኞቹ ከባድ ሆነባቸዋል። ወደ መቀሌ አስከሬኑ ለምርመራ መሄዱም ውጤት አልባ እንደሆነ ይናገራሉ። ወጣቱን በቅርብ የሚያቁት በእርግጠኝነት የሚናገሩት ነገር ቢኖር የጓደኛቸው ጉድያ ከ2008 ዓመተ ምህረት ህዝባዊ አመስካር የተያዘ መሆኑን ነው። ወጣቱ የሰንዳፋ አካባቢ ተወላጅ ነው። ኑሮውም በከተማው ሳይሆን በዙሪያው ባሉ የገጠር መንገዶች ነው። በ2008 ዓመተ ምህረት ሰንዳፋ የአዲስ አበባ ቆሻሻ መድፊያ መሆኑን ህዝቡ ተቃውሞውን አሰምቷል። ወጣቱ በዚህ ተቃውሞ ላይ ጠንካራ ተቃውሞቹ ተሳታፊ አንዱ እንደነበር በቅርብ የሚያውቁት ይናገራሉ። በዚህ ምክንያት ከቅርብ ጊዜ ወዲህ የደንነት ሰዎች በወቅቱ የተቀረጸ የቪዲዮ ፊልም ያሳዩ ያስፈራሩት እንደነበር እሱ ራሱ በተደጋጋሚ ይናገር እንደነበር ማወቅ ተችሏል። የዚህ ወጣት አስከሬን ደም አልባ ምልክት አልባ መሆኑ ወጣቱ ወያኔ ደንነቶች በተቀናባበረ ሴራ ለመገደሉ ጥርጣሬ እንደሌላቸው በርግጠኝነት ይናገራሉ። የዚህ ዘመን የዩኒቨርሲቲ አስተማሪዎች፣ ዶክተሮች፣ ፕሮፌሰሮች ስሙን እንጂ የሙርነትን ባህሪውን እንዳልተላበሱ ያዲግራቱ ትልቅ አስተማሪነት ያለው መገለጫ ነው። የዩኒቨርሲቲው ፕሬዝዳንት በአሜሪካ ሬዲዮ ድምጽ ሲጠየቅ የቱን ያህል የተምታታ ምላሽ ሲሰጥ እንደነበር ብዙዎቹ ያስታውሱታል። ተማሪው ማን ይመስላል? መምሩን የሚባለውን አባባልም የተማሪዎች መማክርት ፕሬዝዳንት የሆነችው የነሱን ቃል እየደጋገመች በመናገር ማረጋጋጫ ስትሰጥ መስማቱ በግቢውና በከተማው መረጃው ያላቸው ሰዎች አሳዝኗል። አክሱምን እንደ ታሪካዊ ቅርሶች ከግር እስከ ጫፏ ጎበኘናት። በመጨረሻም አድዋና አክሱም የኢትዮጵያዊነት መገለጫ ቅርሶቻችን ናቸው። ኢትዮጵያዊነትን ማንም ሊፈቀው እንደማይችል ሁሉ የጋራ ቅርሶቻችን የሁላችን መሆናችን መለሰን በህይወት ብናገኘው እናስረዳው ነበር ብለን እየተሳሳቅን ቀጣይ ጉዞ ወደ ሽሬ አደረግን። ከሽሬ እንደገባንም ከጫፍ እስከ ጫፍ ጎበኘናት። ሽሬም ውብ ከተማ ናት። ከሽሬ ጉብኝት በኋላ እንደተለመደው ከጓደኞቼ ጋር ውይይት ቀጠልን። በሶስቱ ከተሞች ላይ ባደረግነው ጉብኝት አድዋ፣ አክሱምና ሽሬ የተለየ ነገር ይታይባታል። አክሱምና ሽሬ የግንባታ ስራዎች የተጠናቀቁ በርካታ ህንጻዎች ሲታዩባቸው፣ በአድዋ ላይ ግን ገና አፍላ ግንባታ ስራዎች እየተፋጠኑ ያሉ መሆናቸውን ተመለከቻለሁ። ይህ እንዴት ሊሆን ቻለ የሚል ጥያቄ አቀረብኩላቸው። የመቀሌ ጓደኛዬ ከ1980ዎቹ መጀመሪያ ጀምሮ እነዚህን ሶስት አውራጃዎች አሻ ብሎ ነው የሚጠራቸው። አድዋ፣ ሽሬና አክሱም የሚለውን በማሳጠር የሚጠቀሙበት ነው። አሻ ቅድመ 1983 ዓመተ ምህረት የሚታወቅ መጠሪያ አልነበረም። ከ1983 ዓመተ ምህረት በኋላ ወያኔ ለስልጣን ሲበቃ የተሰጠ የቅሬታ መጠሪያ ስም ነበር። በትግራይ ህዝብ ስም እየነገዱ ወሳኝ የስልጣን ቦታዎችን የተቆጣጠሩት የነዚህ አካባቢ ተወላጆች በመሆናቸው ነበር። የወያኔ ገዢዎች የትግራይ ተወላጆች ናቸው ይባል እንጂ እንደ እውነቱም ከሆነ የዚህ አካባቢ ተወላጆች ናቸው ወሳኝ ሰዎች ለማለት የተሰጠ ስም ስለነበረ ነው። መለስ፣ ስብሐት፣ አርከበ፣ አባይ፣ አባ ጳውሎስ ወዘተና የመከላከያ ጄኔራሎችን ለአብነት መጨመር ይቻላል። ዛሬ ባድዋ ከተማ ላይ የተመለከትናቸው አዳዲስ ህንጻዎች የመዘግየታቸው ሆነ ዛሬ መፋጠናቸው ውሳኔ ፖለቲካዊ ውሳኔ ነው። ህዋት ወያኔ ማለት አብዛኛው የኢትዮጵያ ህዝብ እንደሚያውቀው የአድዋ ተወላጆችን ከመስረታው ጀምሮ እስከ ዛሬ ወሳኝ የስልጣን ቦታዎች የተያዘ በአድዋ ተወላጆች መሆኑ ነው። ይህንን እውነት ለማስተባበል እስከ 2002 ዓመተ ምህረት ድረስ ታግደው ነበር። ሆነ ተብሎም የተደረገ ነበር። ወያኔ ለትውልድ ቀየው አደላ የሚል ሐሜትን ለማስተባበል ሲባል የተወሰነ ነበር። ከ2002 ዓመተ ምህረት በኋላ የአዳዲስ ግንባታዎች እንዳሸንፈሉ ምክንያታቸው ያበጠው ይፈንዳ ይሁን ወይም ብንደብቀውም አልተደበቀም ይሁን ወይም በተስፋ መቁረጥ ከስልጣን ከመውረዳችን በፊት ይህን እውን እናድርገው ይሁን ይኸው አሁን እንደተመለከትነው ሆኗል። አክሱምና ሽሬ ላይ የግንባታው ተግባር ቀድሞ የተጀመረ ነው። በአድዋ ከተማ አሁን እየተካሄዱ ያሉት ትልልቅ ህንጻዎችም ሆኑ የሽሬና አክሱም ሰማይ ጠቀስ ህንጻዎች የወያኔ ገዢዎችና የዘመዶቻቸው ወይም ጋብቾቻቸው ንብረት ናቸው። ሌላም አለ። የአዲግራቱ ጓደኛችን እኛ በስልጣን ከሌለን እናንት የላችሁም ለሚለው ከንቱ የወያኔ ቅስቀሳ የተግባር ላባራቶሪው ከመቀሌ እስከ ሽሬ የተገነቡ ህንጻዎች ናቸው። ሁሉም የአዲስ አበባ፣ ባህር ዳር፣ ድሬዳዋ፣ ናዝሬት ወዘተ ሀብታም የትግራይ ነጋዴዎችና የወያኔ ገዢዎች በየትውልድ ቀያቸው ትልልቅ ህንጻዎችን ሰርተዋል። የዚህ ተመሳሳይ የወያኔዎች ሌላው የአዲግራቱ ጓደኛዬ ሲናገር ሁሉም የወያኔ ገዢዎችና ወያኔ ሰራሽ የትግራይ ነጋዴዎች በየትውልድ ቀያቸው የባንክ ደብተር ከፍተዋል። የአዲስ አበባው ሀብታም መቀሌ፣ አድዋ፣ አክሱም ወይም ሽሬ የባንክ ደብተር መክፈትም ከህንጻዎቹ ጋር ተመሳሳይ የሆነ ምስጢር አላቸው። ወያኔ ከሌለ እኛ በሌላ ኢትዮጵያ ክፍል የለንም የሚለውን የወያኔን ከንቱ ቅስቀሳ በትግራይ ህዝብ ውስጥ ለማስረጽና ለማሳመን የሚሰራ ደባ ነው። ዛሬ ግን እነዚህ ሁሉ የወያኔ የቁማር ጨዋታዎች ጊዜ አልፎባቸዋል። የወያኔ ከፋፋይነት በትግራይ ህዝብ ዘንድ በግልጽ እየታወቀ መጥቷል። ወያኔና የትግራይ ህዝብ ዛሬ እንደ በፊቱ በፍቅር አይን አይተያዩም። ሌላው የአዲግራት ጓደኛችን ወያኔን የሚያንቀጠቅጥ የህዝብ አመጽ መነሻ ጊዜው ሩቅ እንደማይሆን የሚጠቁሙ በርካታ ፍንጮች እየታዩ መጥተዋል። በትግራይ ውስጥ ሙስና መዝበራ ያፈጠጡ ችግሮች ናቸው። ውሃ መብራት የኑሮ ድነት የመልካም አስተዳደር ጦት ወዘተ ሁሉ ከገደብ ያለፉ የትግራይ ህዝብ ችግሮች ናቸው። ደግሰው ጉልማ አክሱም
አርማችቻችን ለዛሬ ያለልን የደብዳቤዎች አምድ ፕሮግራማችንን የምናጠቃልለው ጠንክር ከቡራዩ በላኩልን ደብዳቤ ይሆናል። ውድ ፍኖቶች ሰላምና ጤና ለእናንተ እመኛለሁ። ወያኔ ህዝብን ለመሸንገልና እየተካሄደ ያለውን ህዝባዊ አመጽ ለማሽመድመድ ብዙ እኩይ ተግባራትን እየፈጸመ ይገኛል። በዚህ ወቅትም ውስጡን ተቃዋሚዎችን ይገላል፣ እያፈነ ይወስዳል። አንዳንዶች ስለ ወያኔ ሲናገሩ ስሰማ ይገርመኛል። ወያኔ ተከፈለ ያያከሌና ያያከሌ ቡድን በሚል ይላሉ። የዚህ ወሬ ምንጩ ራሱ ወያኔ ነው። ሳያጣሩ ወሬ ጥሩ አይደለም። እንዲህ ያለውን ወሬ ከወያኔ ተቀብለው የሚያራግቡ ወገኖች አንደኛውን ቡድን ዴሞክራት ሲሉት እሰማለሁ። ወያኔ ወያኔ ነው። ቀድሞውኑ ለህዝብ ቀና ሐሳብ ያለው የወያኔ መሪ የወያኔ አባል ለመሆን አይችልም። ዴሞክራት መሆን ድንገት የሚከሰት ባህሪ ሊሆን አይችልም። በተለያዩ ጊዜያት ከወያኔ ከርተው የወጡ ወያኔን የተጠጉት ህዝባዊ መስሏቸው እንደነበርና ከተወሰነ ጊዜ በኋላ እንደተረዱት ሲናገሩ ስሰማ መወሻከት እስከ መቃብር መሆኑ ይሰማኛል። የወያኔን አገር አጥፊነት ለማወቅ የጠፈር ምርምር ቀመር ማስላት ይጠይቅ ይመስል ወያኔን ተኳኩሎ ስለታየ አሳሳተ የሚባለው ህዝብን ለመሸወድ ካልሆነ በስተቀር አይገባኝም። ወያኔ ህወሓት ቀድሞውንም ቢሆን የቆመው ትግራይን ከኢትዮጵያ ለመገንጠል ነው። እንዲህ ያለ የሽፍታ አቋም ያለው ቡድን ለአገር የሚበጅ አቋም ይይዛል ብሎ እንኳን ማሰብ መቃሸት ወያኔነት ነው። ወያኔ የህዝብን ድጋፍ ለማግኘት ሲል አገርን ማፍረሻ፣ የህዝብን አንድነት መበተኛ ድሪቶ ህገ ወያኔን ተቀብለው ከፈረሙ ድርጅቶች ጋር ምክክር ጀመርኩ ማለቱ እንደ አዲስ ጉዳይ ሲወሳ ይነደኛል። ህገ ወያኔን ተቀብሎ ተቃዋሚነት ምኑ ጋር እንደሆነ ግራ ይገባኛል። ወያኔን ለማገልገል ህዝባዊ ትግሉን ለማሰናከል የቆሙ ተብለው ቢጠሩ ደስተኛ ነኝ። ዶክተሮቹና ፕሮፌሰሮቹ ከአሜሪካና ከእንግሊዝ አምባሳደሮች መመሪያ እየተቀበሉ ህዝባዊ ትግሉን ሲጎዱና ሲያደሙ እንዳልከረሙ ሁሉ ዛሬ ደግሞ በኢትዮጵያ ህዝብ ስም ከወያኔ ጋር መደራደራቸው ዳግም በደል መሆኑ ሊሳብ አይገባውም። አንዳንዶቹ በቀጥታ ከወያኔ መመሪያ ተቀብለው የሚንቀሳቀሱ ለመሆናቸው ቋጥኝ የሚያካክሉ መረጃዎችን መጥቀስ ይቻላል። አንዳንዶቹ ደግሞ ማታ ማታ በሸራተን ሆቴል በፈረንጆች ሰብሳቢነት ከወያኔ ጋር ለመስማማት የተሰኘ ስብሰባ በቦድካና በሺቫስ እንደሚያወራርዱ የሚታወቅ ነው። ተደራደሩ ግን ከወያኔ ጋር አብራችሁ ትጠረጋላችሁ ለማለት እደፍራለሁ። ዛሬ የምትላግጡበት ህዝብ ነገ ህዝባዊ ፍርድ ላይ ሊያቀርባችሁ ወንጀላችሁን እየከተበ ነው። የባንዳዎች መቃብር ከወያኔ ጋር ነውና ጉድጓዱን አስፍተንና አጥልቀን እናስቆፍራቸውና በቆፈሩት ውስጥ እናጎራቸው ሲሉ ጠንክር ከቡራዩ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅታችንን በዚሁ እናጠቃልላለን። ሳምንት እስከምንገናኝ ደህና ቆዩን።
Yeah, I'm going to be a little bit.